በባህር ዳርና በአዲስ አበባ የአምስት ከፍተኛ የኢትዮጵያ ባለስልጣናትን ህይወት የወሰደ አመጽ ተከትሎ የኢትዮጵያ መንግስት ከ300 በላይ ሰዎችን በተጠርጣሪነት በቁጥጥር ስር አውሏል። ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና ሲጎበኟቸው ነበሩ የተባሉት ሜጀር ጀነራል ገዛኢ አበራ በጠባቂያቸው እንደተገደሉ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን፣ የርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴና የክልሉ ጠቅላይ አቃቤ ህግ አቶ ምግባሩ ከበደ በክልሉ ጸጥታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ መሪነት ተካሄደ ባሉት መፈንቅለ መንግስት ሙከራ መገደላቸውን ባለስልጣናት አስታውቀዋል። ግድያውን ተከትሎ መቀመጫውን ስዊዘርላንድ ጄኔቫ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክቷል ያሏቸው ነጥቦች ላምባቢ ያጋሩበት ጽሑፍ በፌስቡክ አቅርበዋል። ጽሑፋቸው በዚህ ባለፈው አንድ ዓመት ለውጡን ለማሳለጥ ሊወሰዱ ይገባ ነበር ያሉትና ወደፊትም መደረግ ስላለባቸው ጉዳዮች ፍንጭ የሚሰጥ ነው። ትዝታ በላቸው ነች ያነጋገረቻቸው።
በጽሑፎ ከሁሉ የከፋውና ትርምስ ውስጥ ከከተቱን ምክንያቶች አንዱ ብለው የፌደራል መንግስቱ የተጣለበትን የህግ የበላይነት የማስከበር ተግባር አለመወጣት መሆኑን ጠቅሰዋል። አሁን እንግዲህ እንደምንሰማው ከባህር ዳርና ከአዲስ አበባ ግድያ ጋር ተያይዞ በርካታ ሰዎች እየታሰሩ ነው። የአማራ ብሔራዊ ንቅናቄ አብን፣ የአዲስ አበባ ባላደራ ኢዜማ አባሎቻቸው እየታሰሩ መሆኑን ገልጸዋል ለአሜሪካ ድምጽ ራዲዮ። በሌላ ጉዳይ የኦሮሞ ነጻነት ግንባር አባላት ደጋፊዎች የሚባሉትም እየታሰሩ መሆኑ ዘገባዎች እየደረሰን ነው። መንግስት የሀገሪቱን ሰላም ለማስከበርና የዜጎችንም ደግሞ መብት ላለመጣስ በሚዛናዊነት እንዴት ሊሰራ ይችላል? በዚህም ጀምር እስቲ ውይይታችንን።
እሺ፣ ጥሩ ጥያቄ ነው። በመጀመሪያ ደረጃ በእርግጥ ያለነው የሽግግር ወቅት ላይ ነው። ሽግግሩ ደግሞ የራሱ ተፈጥሮ ይዞ የመጣ ነው እና በመሀል ግን በዚህ ባሳለፍነው አንድ አመት ተኩል ግድም መንግስትና ለውጡን የሚገዳደሩ በጣም በርካታ ችግሮች በሁሉም ክልል ማለት ይቻላል በግልጽ ይታዩ ነበር እና በተደጋጋሚ የሰብአዊ መብት ድርጅቶች፣ ሌሎችም የፖለቲካ አመራር አካላት ሁሉ መንግስትን ይወተውቱ የነበረው ዜጎች በተለይ አንዳንድ ቦታ ላይ ወደ ጅምላ የራሳቸውን ፍትህ የመፈለግ ጥቃት የማድረስ እና ሀገሪቷ ቁጥሩ እጅግ ከፍተኛ የሆነ በዓለም የመጀመሪያ ቁጥር ላይ ያስቀመጣት የሀገር ውስጥ መፈናቀሎች ማአት ነገሮች ተከስተዋል እና እነዚህ ሁሉ ነገሮች መንግስት የህግ ማስከበር ስራውን በአግባቡ ቢወጣ ዛሬ አሁን መጨረሻ ላይ ነገሮች ከቁጥጥር ውጪ የወጡበት ሁኔታ ሲደረስ ያንንም በየክልሉ የማሰሩ ነገር ሁሉ ይቀንስ ነበር። ግን ማዕከላዊ መንግስቱ በተደጋጋሚ ጠቅላይ ሚኒስትሩም በአደባባይ ሲጠየቁ እኛ ትዕግስት እናሳይ ብለን ነው ለውጡን በትዕግስት መምራት አለብን የሚል ነገር ደጋግመው ይናገሩ ነበር እና እኔ ከዚህ በፊትም ጽፌ ያሳሰብኩት ለመንግስት ትዕግስትና ህግ ማክበር የሚባለው ነገር የሚገናኙ ነገሮች አይደሉም። የመንግስት ትዕግስት የሚለካው መንግስት ህግ አስከብሮ ግን ከህግ ማስከበር በላይ ተጨማሪ እርምጃ ሊያስወስዱ የሚያስችሉ ነገሮች የግድ ብለው አይ ህግ ብቻ አስከብሬ እስቲ ቆይ ይሄ በእንግሊዘኛው excessive force የሚሉት አላስፈላጊ የሆነ ተመጣጣኝ ያልሆነ እርምጃ ከመውሰድ በመታቀብ ነው የመንግስት ትዕግስት የሚለካው እንጂ በህግ የተጣለበትን በህገ መንግስቱ የተቀመጡትን ህግን የማስከበር ስራውን ወደ ታች አውርዶ በዛ ደረጃ የመንግስት ትዕግስት መለካት መታየት አልነበረበትም እና በኦሮሚያ ክልል፣ በሶማሌ ክልል፣ በሌሎቹም አካባቢዎች ባንኮች ሲዘረፉ፣ ግለሰቦች ሲደበደቡ፣ ኢንቨስተሮች ሲዋከቡ፣ መኪኖች ሲቃጠሉ ምን ሲሉ በመንግስት በኩል ይወሰድ የነበረው እርምጃ በጣም ዝቅተኛ ነው። አንድ ሁለተኛ ደግሞ የተወሰዱትም እርምጃዎች ምን እንደሆኑ ራሱ ለህዝብ በግልጽ አይገለጽም ነበር ለሌላው አካባቢ ሰው ማስተማሪያ እንዲሆን። ስለዚህ በእኔ ግምገማ እንደ አንድ የሰብአዊ መብት ጉዳይ ተከታታይ መንግስት በህግ የተጣለበትን ህግ ህግ የማስከበር ኃላፊነቱን በተለይ የማዕከላዊ መንግስቱ አልተወጣም። ዛሬ ያለንበት አብዛኛው ችግር የነዚህ ሁሉ ክምችት ነው የሚል ግምገማ ነው ያለኝ።
እንግዲህ ከዚሁ ጋር ተያይዞ አቶ ያሬድ ያነሱት አንድ ነጥብ አለ። እንደውም እንደ አንድ መገለጫ አድርገው ማዕከላዊ መንግስትና በትግራይ ክልል መካከል ስላለው ፍጥጫ ማዕከላዊ መንግስት ግን ለማስከበር ባለመቻሉ ወይንም ፈቃደኛ ባለመሆኑ የትግራይ ህዝብ በአፈና ስር እንዲቀጥል አድርጓል ይላሉ። ክልሎችም በመሳሪያና በመደራጀት ጡንቻቸው ተጠናክሮ እንደሚገኝ ይናገራሉ። በርሶ ግምገማ የአቅም ያለማስተካከል ነው ወይንስ ቀደም ብሎ እንደተገለጸው በሰላም ነገሮችን ለመፍታት ፍላጎት ነው? በርሶ አስተያየት ፌደራል መንግስቱ ቸልተኝነት
እንግዲህ አንድ ይሄ ነው የሚባል አንድ ምክንያት ብቻ ማንሳት አይቻልም። ነገር ግን እኔ በዝርዝር ምናልባት ወደ 8-9 ዋና ምክንያቶች ይሄንን አሁን አንቺ ያነሳሽውንም ጥያቄ የሚያጠናክሩ ነገሮችን አብሬ ማየት ነው እዛም ጽሁፌ ላይ የሞከርኩት። የመጀመሪያው ነገር ከነበርንበት የአፈና ስርዓት ልክ ከዚህ ከለውጡ ንቅናቄ በኋላ እድል ስጡን ይሄን ስርዓት እናስተካክላለን ብለው አራቱም የገዢ ፓርቲ ዋና ዋና የሚባሉት ድርጅቶች ወጥተው ዶክተር አብይን መርጠናል፣ ሽግግሩን እሳቸው ይመራሉ፣ ከስተቶቻችን እንማራለን ብለው ፊት ለፊት ተቀምጠው ለህዝብ ቃል የገቡት ድርጅቶችና ዶክተር አብይም ጭምር እየቆዩ እርስ በርስ በድርጅቶቹ መካከል ከፍተኛ የሆነ ፍጥጫና አለመግባባቶች፣ አንዳንድ ጊዜ አንድ የፌደራል መንግስቱ ያወጣውን መግለጫ ሌላኛው በሌላ መንገድ የሚጥስበት የውስጥ ንትርኩ፣ እነዚህ አገርን ሊመሩ ነው ከውጭ ሁሉ አክርፈው ወይም ተሰደው ተገፍተው ከፖለቲካ ምህዳሩ የወጡትን ሰዎች ሁሉ ሰብስበው ኢትዮጵያን በእርቅ ጎዳና ሊመሯት ነው ተብሎ ይጠበቁ የነበሩት ሰዎች ጸቡን እነሱ ውስጥ ገባ። በውስጣቸው የነበረው የድርጅት አንድነት ከፓርቲዎቹ አልፎ ደግሞ የክልል ቅርጽ ጭምር ያዘ። የትግራይ ክልልና የአማራ ክልል እርስ በርስ ህዝብ በተሰበሰበበት መድረክ ላይ ጭምር ሲዛዛቱ ማየት ጀመርን። ከዛም አልፎ ክልሎች የፌደራል መንግስቱ ሊቆጣጠራቸው በማይችል መንገድ የውስጥ ወታደራዊ ንቅናቄና ወታደራዊ አደረጃጀት ይዘው በሚሊሻ በልዩ ኃይል በሚሉ አደረጃጀቶች ጡንቻቸውን የማፈርጠም ነገር ውስጥ ነው የገቡት። ጥሩ ምሳሌ የሚሆነው ነገር በኦሮሚያ ክልል ውስጥ ከኦነግ ጋር የነበረው ትልቅ ፍጥጫ የፌደራል መንግስቱ ስራውን እንደተወ ራሱ አንድ ጥሩ ማሳያ የሚሆነው ከኦነግ ጋር የተደረገው ድርድር ጉዳዩ የተተወው ለክልሉ ነበረ። የኦሮሚያ ክልልና የኦነግ ነበሩ ይደራደሩ የነበረው። ይሄ በሀገር ህልውና ላይ በሀገር ሰላም ላይ የመጣ ትልቅ ጉዳይ ነው። ስለዚህ የፌደራል መንግስቱ ይሄንን በባለቤትነት ይዞ ኦነግንም ይሁን ሌሎቹን በየትኛውም የሀገሪቷ ክልል ያሉትን ኃይሎች ስርዓት አስይዞ መቀጠል የነበረበትና አንድ ይጠበቅ የነበረና ያልተሳካ ነገር፣ እስካሁንም ያልታየው ነገር አገሪቷ ውስጥ ያለው የተሻከረ የፖለቲካ ኃይል አለ። ከውጭ የገቡና ለዘመናት ተኳርፎ የቆዩ የፖለቲካ ኃይሎች አሉ። አገሩ ሲገቡ እኔም ጠብቅ የነበረው እና ሌሎችም ሰዎች ያሳስቡ የነበሩት አገራዊ መግባባትን የፈጠረ ሁሉም የፖለቲካ ኃይሎች ይችን አገር ወዴት እና በምን መንገድ ሊመሯት ይዘዋት ሊሄዱ እንደሚችሉ የሚያሳይ ፍኖተ ካርታ ቁጭ ብለው በጋራ ይነድፉና አገራችንን በዚህ መንገድ ይዘናት እንሄዳለን ብለው እርቅ በዛው በውስጡ አለ። እውነትና የፍትህ ጥያቄም አብሮ የሚመለስበት ይሄ ትሩዝ ኤንድ ሪኮንሲሊየሽን እሱ ትልቅ ቦታ ይሰጠዋል የሚል ነበረ ግምታችን። ከዛ ይልቅ መጨረሻ ላይ ለመጀመሪያ ጊዜ ፓርቲዎች የተፈራረሙት አንድ ሰነድ ቢኖር ምርጫውን እንዴት አድርገን አብረን እንሰራለን የሚል ነው። አገሪቷ ውስጥ የህግ በላይነት ካልተከበረ፣ ፍትህና ሰላም ከሌለ ምርጫ የሚባል ነገር አይኖርም። ከዛ በፊት የሚቀድመው ትልቁ ነገር ለምርጫ መኖር ዋ መሰረት የሚሆነው የፖለቲካ ምህዳሩን ፍኖተ ካርታውን ማስተካከል ነበር እና ይሄንን ስተውታል። በተደጋጋሚ ነበር ስናሳስብ የነበረውና ዋናው ነገር እንግዲህ አንደኛ በራሱ በኢህአዴግ ማዕከል ያሉ ድርጅቶች እርስ በርስ መፋጠጥ መጀመራቸው። እኔ ደጋግሜ ያልኩት ጠቅላይ ሚኒስትሩ ትግራይ ላይ ያላቸው ስልጣን ለኔ አሁን ግልጽ አይደለም። የፌደራል መንግስቱ ትግራይ ላይ ምንድን ነው ያለው ስልጣን? ትግራይ ራሱ ያገለለ እስኪመስል ድረስ ከፌደራል መንግስቱ ጋር ከሌሎች ክልሎች ጋር ያለው ግንኙነት አሁን ግልጽ አይደለም። አንድ ሁለተኛ ደግሞ ኢትዮጵያን ነጻ አወጣን ኢትዮጵያ በዚህ ለውጥ ትልቅ ነጻነት አግኝታለች እየተባለ ሲነገር ከዚህ በፊት የነበረው የህወሓት ወይም የኢህአዴግ የነበረው አፋኝ ስርዓት ተቀልብሶ ለውጥ አዲስ ነገር መጥቷል ነው። ያ ግን ትግራይ ውስጥ አልሆነም። ስለዚህ የሀገሪቷን አንድ ወሳኝ ክፍል ያልሸፈነ ለውጥ ነው የተባለው ስርዓት በዚህ ደረጃ የሚወቀስ እስከሆነ ድረስ ወንጀለኞች ናቸው ከተባለ ሀገሪቷን አፍነው ነበር ከተባለ 100 ሚሊዮን ህዝብን ያፈነ ድርጅት ሰፊዋን ኢትዮጵያን ያፈነ ድርጅት ሙሉ አቅሙን ሰብስቦ እዛ ደሃና ለዘመናት በተጎዳ የትግራይ ህዝብ ላይ ነው ሄዶ ቁጭ ያለው። ስለዚህ ሙሉ ለውጥም አይደለም ያለውና ለውጡ ራሱ ግማሽ ሙሉ ግማሽ ጎደሎ ነው የጎደለ ይሁን የሞላ እሱ ራሱ ጥያቄ ውስጥ ያለ ነገር።
እንደው ሌሎችም እንግዲህ በሰብአዊ መብት ጥሰት በመዝበራ የተጠረጠሩ ከትግራይ ውጪም በቢሮክራሲ ውስጥ እንዳሉ በጽሁፎ ይጠቅሳሉ። ወደዛ በኋላ ወስዶታለሁ። ግን ይሄው የክልሎች የኃይል መጠናከር ላይ እንቆይና ለጊዜው ጽሁፎን መጥቀስ እፈልጋለሁ። ምን ይላሉ? እያንዳንዱ ክልል የራሱ ልዩ ኃይልና ሚሊሻ ያሰለጠነ በትጥቅና ውትድርና በሰለጠነ ኃይል እንዲደራጅ መደረጉና የፌደራል መንግስቱም ይህን በቀጥታ የሚቆጣጠርበትን መንገድ ከመዘርጋት ይልቅ ጉዳዩን ሙሉ በሙሉ ለክልሎች መተው በቅርቡ በደሴ በተደረገ ውይይት ጠቅላይ ሚኒስትሩ አንዳንድ ክልሎች በጀታቸውን ሚሊሻ ይቀልቡበታል ያሉትን ልብ ይለዋል ይላሉ። ነገር ግን አቶ ያሬድ ሰሞኑን የፌደራል መንግስት በአማራ ክልል ደሴ ላይ ጠቅላይ ሚኒስትሩ የተናገሩትን በመጥቀስ ነው የሚተቹት። ጣልቃ ገብቷል የሚሉ ሰዎች አሉ። ግንኙነቱን ያለመረዳት ነው የፌደራል መንግስቱንና የክልልን ወይም አለመግባባት ይኖር ይሆን በዚህ ጉዳይ ላይ?
ከሁለቱም አንዱ ያለመግባባትን ነገር ይኖራል፣ ሁለተኛው ደግሞ የግልጽነትም ወይ ነገሩን ያለመረዳት ይሆናል። በህገ መንግስቱ በግልጽ ክልሎች ምን ስልጣን እንዳላቸው በዝርዝር ተቀምጧል። የፌደራል መንግስቱ ምን ስልጣን እንዳለው ተቀምጧል። በምን ጉዳዮች በግል በክልል ጉዳይ ፌደራል መንግስቱ ጣልቃ መግባት እንዳለበት ህገ መንግስቱ ምንም በማያሻማ ሁኔታ በግልጽ የተቀመጡ ነገሮች አሉና ክልሎች ውስጥ ሰላም ሲጠፋ፣ አለመረጋጋት ሲኖር፣ ከክልሎች አቅም በላይ የወጡ ነገሮች ሲኖሩ የፌደራል መንግስቱ ገብቶ ሰላም የማስጠበቅ አካባቢውን የማረጋጋት የህዝቡን ደህንነት የመጠበቅ ኃላፊነት አለበት። አንድ ያ ነው። ሁለተኛ ደግሞ ክልሎች ራሳቸው በእኛ አቅም ደረጃ እንኳን እንቆጣጠረዋለን የሚሉት ነገርም ካለ ያንን ማረጋቸውን መቆጣጠርም አሁንም የፌደራል መንግስቱ ኃላፊነት ነው እና ይሄ ለውጥ ከመጣበት ጊዜ ጀምሮ የፌደራል መንግስቱ በጣም በብዙ አዳዲስ ፕሮጀክቶች ውስጥ የተቋማት ግንባታ እና ሌሎች በጣም በውጪ የበጀትም ችግር ስለነበረ ከውጭ ዓለም ጋር ያለውንም ግንኙነት ማድረግ ያስፈልጋቸው ስለነበረ በሌሎች ጉዳዮች ላይ አተኩረው ክልሎችን በተወሰነ ከህገ መንግስቱ ማዕቀፍ ባለፈ መንገድ በጣም ለቀዋቸዋል። አንድ ያ ነው። ሁለተኛው ደግሞ ክልሎችም ባለፈው ስርዓት ታፍነን ነበር፣ ነጻነታችንን አጥተን ነበር፣ ራሳችንን የማስተዳደር እድል አልተሰጠንም ብለው ገፍተው ሄደው ስለነበር የፌደራል መንግስቱ በገፉት ልክ ጥጉን ይዞ ለቋቸዋል። ስለዚህ በየክልሉ በሶማሊያ ክልል ተከስቶ የነበረው ነገር ጥሩ ማሳያ ነበር። ከለውጡ በፊት የተደራጀው ልዩ ኃይል መጨረሻ ላይ ለውጡ ከመጣ በኋላ ክልሉን ጭምር እንገነጥላለን እስከማለት ድረስ የተሄደበት እርምጃ ታይቷል። ያ ጥሩ ትምህርት ሊሆን ይችል ነበር ለፌደራል መንግስቱም ለሌሎች ክልሎችም።
አቶ ያሪ ወደፊት ሊታሰብበት አይገባም ወይ? ክልሎቹ አሁን ሚሊታራይዝ ልዩ ኃይል አለ፣ አድማ በታኝ አለ፣ ፖሊስ አለ። እያንዳንዱ ክልል ይሄንን ጡንቻ ይዞ ትንሿ ቅራኔ ወደ ኃይል የምትለወጥበት ሁኔታ ነው የሚኖረው።
እውነት ነው። ገመንዳቸውን እኮ የቻሉ በሀገር ውስጥ ያሉ ሀገር ሆነዋል ክልሎች። ይሄ ነው አስፈሪው ነገር። መሳሪያም በዚህ ባለፈው አንድ አመት ውስጥ በህገ ወጥ በምንም መንገድ በከፍተኛ ሁኔታ ልክ የወጣበት ነገር አለ። በመንግስት ሚዲያዎች ምር ይዘገብ ነበር። ግን ከዛ አልፎ ከተጠቀው የሲቪል ነዋሪው ውጪ ክልሎች ሀገራዊ ቅርጽ ነው የያዙ ያሉት። በትግራይ ክልልና በአማራ ክልል መካከል ያለውን ውጥረት የፌደራል መንግስቱ ጣልቃ ገብቶ መፍታት አልቻለም። በዚህ ያህል ጊዜ ውስጥ የነዚህ ችግሮች ለረጅም ጊዜ መቆየት ሌሎች ብዙ ችግሮችን እየወለደ ነው እና ሁለቱ ክልሎች በፉክክር ጦር ኃይላቸውን እያደራጁ ወታደራዊ ሰልፋቸውን እያሳዩ ነው ያሉት። በቅርብ ጊዜ ከሚሴና ወሎ ደሴ አካባቢ ኦሮሚያና በአማራ ክልል መካከል የታየው ግጭት ተመሳሳይ ይዘት ተመሳሳይ ተፈጥሮ ያለው ነው። ከላይ የፖለቲካ አመራሮቹ ኦሮ አማራ ምን ይያሉ በየስብሰባው እየተያያዙ ፎቶ እየተነሱ ህዝቡን ለማረጋጋት ጥረት ያደርጋሉ። ግን መሬት ላይ ያለው እውነታ ግን ያንን አያሳይምና ክልሎች ሀገር ይሆኑ መጨረሻ ላይ እነሱን ሊያስተሳስር የሚችለው ኃይል አቅም የሚያጣበት ሁኔታ ነው የሚመጣው። አንድ ይሄ ነው። ሁለተኛ ደግሞ እነዚህ በክልሎች መካከል የታዩ መፋጠጥ በየክልሉ ለተፈጠሩ አክራሪ ብሔረተኞች ትልቅ መድረክ ትልቅ እድል እየፈጠረ ነው። አንዱ ሌላው ፉክክር በክልሎችም ውስጥ ደግሞ በኦሮሚያ ክልል ያሉ አክራሪ ብሔረተኞች ጋር ኦዴፓ ትንቅንቅ ውስጥ ነው ያለው። በአማራ ክልል የአማራ ክልልን የሚመራው ድርጅት አዴፓ ክልል ውስጥ ካሉ አክራሪ ብሔረተኞች ጋር ትንቅንቅ ነው ያለው። ይሄ በድርጅቶቹ መካከል ውስጥ ደግሞ በየክልሉም ውስጥ ደግሞ ሌላ ዘርፍ ያለው እኔ ነኝ ለአማራ ህዝብ የተሻለ ተቆርቋሪ፣ እኔ ነኝ ለኦሮሞ ህዝብ የተሻለ ተቆርቋሪ፣ እኔ ነኝ ለሲዳማ ህዝብ የተሻልኩ ተቆርቋሪ የሚሉ ኃይሎች እነዚህኑ እንደገና ሀገሪቷን እየመሩ ያሉትን ኃይሎች እየተገዳደሯቸው ነውና ለነሱ መልስ እንሰጣለን ሲሉ ደግሞ ሀገሪቷን ለብዙ አመት ይዘው የቆዩ ድርጅቶች ሳያስቡት እነሱን ወደ አክራሪነት መስመር እየሄዱ ነው። አሁን በቅርብ ጊዜ የኦሮሚያ ክልል የህዝብ ግንኙነት ኃላፊ በአንድ መድረክ ላይ የኦሮሞን ህዝብ ጥያቄ የኛን ፍላጎት የኛን የፖለቲካ አቋም ማንጸባርቅ ማንንም ድርጅት ኦሮሚያ ክልል ውስጥ ድርሽ እንዲላን ፈቅድም ሲሉ ይሄ ዲሚያስቡ የለውጥ መሪዎች ካሉ ምርጫ ሊካሄድ አይችልም ማለት ነውና ይሄ በቅርብ ጊዜ ያየነው ትርምስ ራሱ የነዚህ የተጠራቀሙ ችግሮች ውጤት ነውና ይሄ ድንገት የተፈጠረ ነገር ሳይሆን ምልክት እያሳየ መንግስት ነገሮችን በአይኑ እያየ ግን ተገቢ እርምጃ በወቅቱ ሳይወስድባቸው ቀርቶ የተከማቹ ችግሮች ናቸው። አሁን ወደ ዛሬ ይሄን ሳምንት ያለንበትን ችግር የወለዱት
ክብራትና ክብራን አድማጮች የምትከታተሉት አሜሪካ ድምጽ ሬዲዮ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ትዝታ በላቸው ከምሽቱ እንግዳ ከአቶ ያሬድ ኃይለማርያም ጋር ያደረገችው ውይይት ይቀጥላል። አቶ ያሬድ ኃይለማርያም መቀመጫውን ጂኒቫ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር ናቸው። በቅርቡም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክተዋል ያሏቸውን ነጥቦችና መወሰድ ያለባቸው ያሏቸውን እርምጃዎች በፌስቡክ ላምባቢ አጋርተዋል። ውይይቱ ይቀጥላል።
እንግዲህ አቶ ያሬድ አገሪቱ በጣም በርካታ ችግሮች ናቸው ያሏት በየደረጃው ቀደም ብሎ እርሶም እንደጠቀሱት ለውጥ ሲጀመር ብዙ እንቅፋቶች ያጋጥማሉ። ግን አንዱ ለለውጡ አለመራመድ ወይንም አንድ እርምጃ ወደፊት አንድ ሁለት እርምጃ ወደኋላ የመሄድ ነገር የሚያስከትለው በጽሑፎ ጠቅሰዋል። ቀደም ብሎ ትግራይ ክልል ባለስልጣናትን ጠቅሰዋል። ሌሎች ደግሞ በርካታ ቢሮክራሲ ውስጥ ያሉ የህዝብን መብት የጣሱ፣ የገደሉ፣ የገረፉ፣ ሀብት የመዘበሩ እዛው አሁን በስራ ላይ ይገኛሉ። እነኚህ ሰዎች ለውጡ እንዳይራመድም እንቅፋት እያደረጉ ነው። በተለመደው የአሰራር ልምዳቸው ቀጥለውበታል። በዚህ አይነቶቹን ነገሮች እንግዲህ የሰላምና የእርቅ ኮሚሽኑ ከሚነጋገርባቸውና ከሚፈታቸው ነገሮች አንዱ ተብሎ ነበር የታሰበው። በእነኚህ ሰዎች ጥቃት የደረሰባቸው፣ የህሊና ጠባሳ፣ የአካል ጉዳት የደረሰባቸው ሰዎች አገሪቱ ውስጥ ይገኛሉ። ይህ እንዴት ነው ማስታረቅ የሚቻለው? ኢትዮጵያ እንዴት ነው ይህንን ጉዳይ ፈታ ወደፊት መራመድ የምትችለው?
አዎ፣ ትዝታ በጣም ጥሩ ነጥብ ነው ያነሳሽው። አንዱ ይሄ ለውጥ በጣም ከተፈታተኑትና ምናልባትም ወደፊትም ብዙ በታሰበው ደረጃ ወደፊት እንዳይሄድ ሊገቱት የሚችሉት ትልቁ ነገር ሀገር ላለፉት 10 አመታት ውስጥ በጣም ብዙ ግፍ የተፈጸመበት ዜጎች በደህንነት ህይወት ውስጥ እንዲማቅቁ አንድ ባለስልጣን ተነስቶ ሳይታሰብ የብዙ ሚሊዮን ባለሀብት ሲሆን የብዙ ሚሊዮን ድሃ ጉሮሮችን ዳቦ የለስ ጉርሳቸው ነጥቆ ነው ሌላ ከየትም አይመጣም እና በኢኮኖሚውም ዘርፍ በሰብአዊ መብት ጉዳይም በሁሉም ረገድ ግፍ እዚህ ሀገር ውስጥ ተፈጽሟል። ግፍ ተፈጸመ ካልን ተበዳዮች አሉ፣ በዳዮች አሉ። የዚህ ስርዓት አንዱ ትልቁ ችግር የተጀመረው ህዝባዊ እንቅስቃሴ የለውጥ ጥያቄ እድል ስጡን በሚሉ በዛው በዳይ በነበረው ድርጅት ኤሊቶች ነው የተወሰደው። እድሉም ሲሰጣቸው እኔ የዛሬ አንድ አመት በፊት ለውጡ እንደተጀመረ አንድ የጻፍኩትን ነገር ነው ያስታወሽኝ። ሞዴል የሌለው ለየት ያለ የለውጥ ሂደት ነው እያየው ያለሁት። ይሄ አምባገነናዊ ስርዓትን እያስታመሙ መግደል ብዬ ነው ረሱሉም ያረኩትና በጣም በአገሪቷ ውስጥ ቁልፍ የሆነ ቦታ ላይ የነበሩ ሰዎች በዛ ወቅት መከላከያውንም ደህንነቱንም ሁሉንም ነገር ይዘው ስለነበረ ይሄ ስርዓት ወደ ማሰር ወደ ተጠያቂነት ቢመጣ ደንብረው አገሪቷ ወደ ትርምስ ትገባለች። ስለዚህ በብዙ ጥፋት ሊጠየቁ የሚገባቸውን ሰዎች እየሸለሙ ከነበሩበት ኃላፊነት እያወጡ ኮርነር ማስያዝ ነበር የነበረው ስትራቴጂና በጣም የተረጋጋ የተለሳለሰ ከሰዎቹ ላይ ጉልበትን የመንጠቅ ስትራቴጂ ስልት ስለነበረ አድንቀው ነበርና ወደ በኋላ ላይ ግን ተመልሶ ተቋማዊ ቅጽ ይዞ እነማን ነበሩ ጥፋት ያጠፉት? ማን ምን አጠፋልክ? በደቡብ አፍሪካም በሌሎች ሀገሮችም እንደተደረገው የፍትህ ጥያቄ የእርቅ ጥያቄ እውነት ላይ መሰረት ማድረግ ስላለበት እውነቱ በዝርዝር ወጥቶ ከዛ በኋላ በዳዮች የተጸጸቱ መሆናቸውን ህዝባዊ መድረክ ላይ የሚሆን በጽሑፍም የሚሆን ይቅርታ ብለው ተበዳዮች ለበደላቸው ካሳ የሚሆንም ነገር አግኝተው ተመጣጣኝ ባይሆንም አገሪቷ ድሃ ስለሆነች በጣም በይቅርታም እንኳን የማይሰረይ ከባድ ወንጀል ፈጽመዋል የሚባሉም ሰዎች ወደ ፍርድ አደባባይ መጥተው ከዛ በኋላ በእርቅና አገራዊ መግባባትን በመፍጠር ወደሚቀጥለው የዴሞክራሲያዊ ስርዓት ግንባታ እንሄዳለን የሚል ነበረ። ተስፋዬ የሁሉንም ሰዎች አጥያት ጠቅላይ ሚኒስትሩ ፓርላማ ቀብተው እኛ ነበርን አሸባሪ እኛ ነበርን ገራፊ ይቅርታ አርጉልን ብለው ጅምላ ይቅርታ ጠየቁ። ያ ምናልባት አንድ ጥሩ ምልክት ነው ብለን ወስደነው ነበር። ከዛ በኋላ ግን በሰብአዊ መብት ጥሰትም በሙስናውም ተጠያቂ የተደረጉት ጥቂት ግለሰቦች ናቸው። ይሄ ምን አደጋ አለው? የደህንነት ሰዎች ሆነው አሁን በሚፈለጉት በፍርድ አቶ ጌታቸውን ብንወስድ እሳቸው ዙሪያ የነበሩ ከኦሮሞ ከአማራ ከሁሉም የሀገሪቷ ክፍል በሀሳብም በድርጊትም ተሳትፎ የነበራቸው ሰዎች ኃጢአቱ በጠቅላላ ተሰብስቦ ጥቂት ሰዎች ላይ ስለተራገፈ ራሳቸውን እንደ ቅዱስ ወስደው ግማሾቹም እየተሸዋሸሙ ከፍ ያለም ስልጣን ተሰጥቷቸው ቀጥለዋል። ይሄ ሁለት አደጋ አለ። አንደኛ ሰዎች ከጥፋታቸው ከሰሩት መጥፎ ነገር አገርን የመግደል በዜጎች ላይ የተፈጸሙ አስጠቃቂ ጥፋቶችን ምንም እንዳልተፈጸመ ተቆጥሮ በጥቂት ሰዎች ላይ እዳው ተቆልሎ እንዲሄድ እና እነዚህ ሰዎች እንዲመጻደቁም ያደርጋል። ሁለተኛው አደጋ ደግሞ የተበደሉ ሰዎች አሉ። ግማሹ ስቃይ ተፈጽሞበት አይምሯቸው የተጎዱ ሰዎች አሉ፣ አካላቸው የተጎዱ ሰዎች አሉ። እነዚያ ሰዎች ቂም እንዲቋጥሩ ያደርጋል። በለውጡ ላይ በስርዓቱ ላይ ቂም እንዲይዙ ያደርጋል። ከነቂማቸው ነው ተደምረው ለመንግስት ጊዜ ሰጥተው እድል ሰጥተው ይጠብቁ የነበረው። ቢታይ መንግስት ያንን ነገር ሊገፋው አልቻለም። የእርቅና ሰላም ኮሚሽን ምናምን የሚሉ ነገሮች ተቋቁመዋል፣ ምን እየሰሩ እንደሆነ አይታወቅም። ከዛ ይልቅ ዜና ላይ ያለው መንግስት ዛፍ ሲተክል ከተማ ሲያጸዳ ምናምን ጥሩ ነገሮች ናቸው። ግን መቅደም የሚገባው ዋናውን ነገር መንግስት አላስቀደምም። አሁን መልሰን እዛው ውስጥ ነው የወደቅ ነው። አንድ ሁለተኛ ይሄ በክልሎች ውስጥ የተፈጠረው ፉክክር ልክ የዛሬ አመት በፊት የኢህአዴግ ምክር ቤት የአዋሳውን ጉባኤውን ከማካሄዱ በፊት የትግራይ ክልል በሰብአዊ መብት ጥሰት የሚፈለጉትን አቶ ጌታቸውን የክልሉ የጸጥታ ዘርፍ ኃላፊ አድርጎ ሾመ። ይሄን ተከትሎ በእኚሁ ሰው በደህንነቱ ክፍል ሲሰቃዩ የነበሩትን ለረጅም አመት በመፈንቅለ መንግስት ተከሰው እስር ቤት ገብተው በአይምሯቸውም በአካላቸውም ላይ ከፍተኛ ጉዳት የደረሰባቸውን ጀነራል አሳምነው ጽጌን የአማራ ክልል አንስቶ የጸጥታ ዘርፍ ኃላፊ አድርጎ ሾማቸው። እንዲሁ በተመሳሳይ በእነ አቶ ጌታቸው ዘመን ተገፍተው ከሀገሪቷ ሸሽተው ኤርትራ ገብተው በስደት የኮነግ ጦርን ይመሩ የነበሩትን ጀነራል ጀማል ገልቹን የኦሮሚያ ክልል ከማልተዘርፍ ይሄ ከማል ገልቹን የጠጥታ ዘርፍ አላፊ አርጓስ ይሄ የሚያሳይሽ ነገር ለርቅ እየተዘጋጁ አልነበረም ድርጅቶቹ ራሳቸው
ፉክክር ነበር የሚታየው ማለት ነው
ፉክክር ነበር ጉልበታቸውን እንዴት አጠንክረው ሌላኛው ድርጅት ወይ አደጋ ጊዜ ለመጠባበቅ እየተዘጋጁ ነው ወይ አንዱ አንዱን ለመዋጥ ፖለቲካ ውስጥ ትንቅንቅ እንዳሉ ነው ለኔ የሚያሳየኝ እነዚህ ሶስቱም ግለሰቦች በእንደዚህ አይነት ቦታ ላይ መቀመጥ አልነበረባቸውም ከመጀመሪያው እንዲህ አይነት ነገሮች በየሌሎቹም የስልጣን ዘርፎች ላይ ይታያል በሰባይ ለጥሰት ይጠየቁ ይገባቸዋል ከምንላቸው ሰዎች አንዱን ለምሳሌ አንዳንዴ ግዴታ ነው አሁን ያለንበት ሁኔታ ነገሮችን በግልጽ ማስቀመጥ አለብኝ አቶ ወርቅነህ ገበየው በፖሊስ ኮሚሽነር ሆነው ይመሩ በነበረበት ዘመን ነው የ1997 ምርጫ ተካሂዶ ከ200 በላይ ሰዎች የተገደሉት በዛ ግድያ ጋር እሳቸው ምን ድርሻ እንደነበራቸው አልተጠናም በግልጽ አልተቀመጠም ለመደመሩ ፖለቲካ ግን አስተዋጽኦ ስለነበራቸው በስልጣን ነው እንዲቀጥሉ የተደረገው ልክ እንደዚህ የታች ድረስ መውረድ እንችላለን
አቶ ያሬድ ባሉን መረጃዎች እንደውም ባሉን ውስጣዊ መረጃዎች ዶክተር ወርቅነህ ገበየው ትዚሎት እንደሆነ ለተባበሩት መንግስታት ድርጅት ሹመት ታጭተው ነበር እና የሰባዊ መብት ድርጅቶች ባሰሙት ተቃውሞ ሹመታቸው እንደተቀለበሰ ሁሉን ሰማለን ልክ ነው 97ቱ ምርጫ ፖሊስ ኮሚሽነር እንደነበሩ ይተከሳል ማስረጃ ላክል ፈልጌ ነው ምንጮች ጠቅሰውልናልና ውይይታችንን እናበቃለን አቶ ያሬድ እርሶ በጀመሩበት እኔ ደግሞ ጨርሳለሁ ስለ መገናኛ ብዙሃን ስለ የማህበራዊ ድረገጾች ያነሱት ልጥቀስና ምን ይላሉ ባለፉት 10 አመታት ህዝብን እርስ በራሱ ለማከፋፈል ከተከናወኑ በርካታ ነገሮች ባልተናነሰ የኢትዮጵያ ህዝብ እንዲከፋፈልና አንዱ በሌላው ላይ እምነት እንዲያጣ በዚህ አጭር የለውጥ ጊዜ ውስጥ ብዙ ስራዎች ተሰርተዋል ይላሉ ሚዲያዎች በሁሉም ክልል የሚገኙ አክራሪ ብሔርተኞች የብሔር መብት አጠንቃኞች የፌስቡክ እና የክልል መንግስታት እንዲሁም የማህበረሰብ ድረገጾች ለዚህ ችግር የየራሳቸውን አስተዋጽኦ አበርክተዋል ይላሉ እና ባለፈው ቅዳሜ በአማራ ክልል 3 ከፍተኛ የክልሉ ባለስልጣናት እና በርካታ ከመቶ በላይ ሰው ከተገደለ በኋላ በአዲስ አበባ ደግሞ የጦር ኃይሎች ኤታ ማጆር ሹሙ ጀነራል ሳረን ጨምሮ ባልደረባቸው በዘብ ጠባቂያቸው ከተገደሉ በኋላ ጉዳዩ ተባብሷል ማህበራዊ ድረገጾች ላይ የሚሰማው መላምት አሉባልታ የሴራ ትንታኔዎች ቀጥለዋልና ውነቱ ምን እንደሆነ ሁሉ በአሁኑ ወቅት አይታወቅም ስለዚህ ምን ይመክራሉ
ይሄ እንዲህ አይነቱ አደጋ እንዲህ አይነት የውዥንብር የሐሰት የፈጠራ ወሬ የሴራ ትርክቶች አየር ላይ የሚንሳፈፉት እውነት ሲደበቅ ነው አንዱ ትልቁ ችግር አልታደልንም እውነት የሚናገር መንግስት የለንም ላለፉት ወደኋላ በፈለግነው አመት ብንመለስ ዛሬም የለውጡ ኃይሎች ለህዝብ በሰዓቱ በወቅቱ ትክክለኛውን እውነታ አይናገሩም ስለዚህ ህዝብ መንግስቱን እውነት ይናገራል ብሎ አያምንም ለዚህ አንድ ምሳሌ ልጥቀስና ወደ ዋናው እንትገባለሁ ዛሬ ስንት ወር በፊት ቁጥራቸው ወደ 250 የሚጠጉ የመከላከያ ሰራዊት ሰዎች ጠቅላይ ሚኒስትር ጽህፈት ቤት ሄደው ጽህፈት ቤቱን ሲቀቡ ትልቅ ውጥረት ነበርና ጠቅላይ ሚኒስትሩ ወዲያውኑ ወጥተው ህዝብ ለማረጋጋት በሚል በቀና ሐሳቤ እውነታውን ሳይሆን አይ ደሞዝ ሊጠይቁ ነው የመጡት ካሉ በኋላ በወሩ ምክር ቤት ቀርበው ውስጥ እየተቃጠለ ነው የቆየውት እንጂ መፈንቅለ መንግስት ነው ብለው ተናግሯል ስለዚህ መንግስት ጉዳዮች በተከሰቱ ሰዓት የሚሰጠው ወዲያው የሚሰጠው መረጃ እውነት እንዳይሆን ነው አይደለም የሚለውን ህዝብ ቢጠራጠር ወደ ሌሎች ነገሮች ቢሄድ በቂ ምክንያት አለው ለዛውም አንደኛ የመጣንበት የኖርንበት የፖለቲካ ትርክቱ የመንግስት ባህሪ የመንግስት ሚዲያዎች ሌሎች ሚዲያዎች ነገሮችን ወይ ያጋንናሉ ወይ አኮስሰው የነሱ በሚፈልጉት ደረጃ ያቀርባሉ ወይ ደግሞ ሙሉ በሙሉ የተፈጸመውን አልተፈጸመም ያልተፈጸመውን ተፈጽሟል ይላሉ ህዝብ መረጃ እንዳያገኝ በመረጃ እጥረት እንዲማቅቅ ወደ ለሌሎች ኃይሎች እንዲጋለጥ የሚያደርገው ይሄ ነው መንግስት እንደ ስትራቴጂ የመረጃ መረቦችን ከማፈን ይልቅ ኢንተርኔት ከማቋረጥ ይልቅ ህዝብ እውነታውን እንዲያቀና እንዲረጋጋ የእውነት መናገርን ባህል ማዳበር አለበት። ያኔ ህዝብ ውሸተኛ ሰዎችን ሄዶ የሚያዳምጥበት በቀላሉ እውነታውን አሻፈው ለሚያቀርቡ ሰዎች ጆሮ መስጠት ስለሚያቆም እነዚህ ሰዎች አድማጭ ሲያጡ ያቆማሉ። አሁን እኮ በማህበረ ድረገጾች የሚሰራጨውን ወሬ እንደዚህ የሚናኘው መረጃ የተራበ አገሪቷ ምን አዲስ አበባ ቁጭ ብሎ በአገሪቷ ውስጥ ምን እየተካሄደ እንደሆነ አጠገቡ ቦሌ አካባቢ ሆኖ ሳር ቤት ምን እየተካሄደ እንደሆነ የአዲስ አበባ ህዝብ አያውቅም። ስለዚህ መቶ ሶሻል ሚዲያ ላይ ያገኘውን ነገር ለቃቅሞ ስዕል ሊፈጥር ይሞክራል። ስለዚህ እነዚህን ወረኞች መቼም በየቤቱ እየተሄደ እንደዚህ አትበሉ አንተ እንደዚህ አትበል ይባል አይችልም። በሁለት መንገድ ብቻ ነው ማስቆም የሚቻለው። አንደኛ የዚህ የጥላቻና የሐሰት መረጃዎችን የሚቆጣጠር ተጠያቂነትን የሚያሰፍን የህግ ማዕቀፍ የህግ ስርዓት የዓለም አቀፍ የሰብአዊ መብት ድንጋጌዎችን በማይጥስ መንገድ በዚህ የሐሰት ንግግሮችን በመቆጣጠርና ሐሳብን በመግለጽ ነጻነት ማከል ያለው በጣም ቀጭን መስመር ነው። ስለዚህ ጥንቃቄ አንዱ ወደ አንዱ ሳይሳ እንትን ባይ በማይል መልኩ ህግ ያስፈልጋል። ሁለተኛው ግን መንግስት እውነትን በሰዓቱ ለህዝብ የማቅረብ ባህልን መልመድ አለበት። ህዝብ እውነት ቢነገረው እንዲህ ሊያስብ ይችላል። ስለዚህ ቆይስቲና ዘግየው እንዲንበለው የሚለው ነገር ሌሎች እውነቶች ይሰማል። ሰው መቶ እውነቶች በአንድ ጉዳይ ላይ አንድ እውነት ነው ያለው መቶ እውነት ይሰማና መንግስት ሊያስቀር ያሰበውን ትርምስ ሊያስቀር ያሰበውን ህዝብ እንዳይረጋጋ የሚያደርጉትን ነገሮች በመቶ እጥፍ በተባዛ ሁኔታ ነው የሚፈጸመውና መፍትሄው የእውነት ባህልን ማዳበር ነው እና ተጠያቂነትን ማስፈን ነው። ግን በሶሻል ሚዲያ በተለይም ደግሞ ለታወቁ የሶሻል ሚዲያ ጸሐፊዎች መረጃ ለሚሰጡ ሰዎች እኔ ደጋግሜም በማቀርበው የምጠይቀው እባካችሁን ለምትሰነዝሯቸው ነገሮች ተጠያቂነት ይኑር። አንድ ሁለተኛ ደግሞ ጥላቻ አዘል የሆኑ ብሔረሰብ ተኮር የሆኑ አንድ አካባቢ ለተፈጸመ ድርጊት ሙሉ የአንድን አካባቢ ማህበረሰብ በዘሩ ጠርቶ በማንነቱ ጠርቶ የሚደረጉ ጥላቻ ንግግሮች ይሄው አገራችንን እንዲህ አይነት ትርምስ ውስጥ ይከታታል፣ ወደፊትም አገር ሊያሳጣን ይችላል። ስለዚህ ሁሉም ኃላፊነት አለበት እና ያን ኃላፊነቱን እንዲወጣ በዋናነት ግን መንግስት ስራውን መስራት አለበት።
አቶ ያሬድ ኃይለማርያም በጣም ነው የማመሰግነው። መልእክት አዘል ውይይት ነው ያካሄድ ነው። በጣም ነው የማመሰግነው ለዛሬው።
እግዚአብሔር ይስጥልኝ ትዝታኔ ምድሉን ስለሰጣችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ ሀዘን ለገባቸው ቤተሰቦቻቸውን ላጡ ለሟች ቤተሰቦች፣ ወዳጆች፣ ዘመዶች በጠቅላላ እግዚአብሔር ጽናቱን እንዲሰጣቸው ከልቤ እመኛለሁ። ሌሎች መጥፎ ክፉ ነገሮች አያሰማም።
አሜን አሜን። እግዚአብሔር ይስጥልኝ።
አመሰግናለሁ።